የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
አርብ ምሽት ሐምሌ 5 2011 ዓ.ም ተመረጠ። ከአሜሪካ ድምጽ ራዲዮ የጋቢና ቪኦኤ መሰናዶ ተጀመረ።
ህዝባዊ ወያኔ አርነት ትግራይ የአማራ ዲሞክራሲ ፓርቲን የተቸበትን መግለጫ አስመልክተን የአማራ ዲሞክራሲ ፓርቲ ምላሽ ይዘናል።
በሌላ ዜና ደግሞ የአዲስ አበባ ባላደራ ምክር ቤት ባልደራስ በመንግስት የሚደገፉ ወጣቶች የጠራሁትን ጋዜጣዊ መግለጫ አስተጓጉሉብኝ ሲል ከሷል።
በተለይ ምንነቱን መግለጽ ያልፈለግነውም ነገር በግልጽ አውጥተው ዛቻ ፈጽመው ነው የሄዱት።
የባልደራስ ሰብሳቢ ጋዜጠኛና የመብት ተሟጋች እስክንድር ነጋ ነው የሰማነው። ከቆይታ በኋላ ዝርዝር ዘገባው ይደመጣል።
አብራችሁን ከመሻችሁ ሌሎች መሰናዶችን በተከታታይ ለእናንተ ይቀርባሉ። ከአድማጮች ጋር አብራችሁ የምታመሹት እነማናችሁ ከተባለ
ኤደን ገረመውና ሀብታሙ ስዩም ነን። ከሁሉ አስቀድመን አጫጭር ዜናዎችን እናሰማችኋለን።
የዩናይትድ ስቴትስ ቦይንግ ኩባንያ ኢትዮጵያና ኢንዶኔዥያ ውስጥ ለደረሱት የበርካታ ሰዎች ሕይወት ለጠፋባቸው አውሮፕላን አደጋዎች ለተገደሉ ሰዎችና ማህበረሰቦች መርጃ የሚውል 100 ሚሊዮን ዶላር መመደቡን ከአንድ ሳምንት በፊት አስታውቋል። በኢትዮጵያ አየር መንገድ አውሮፕላኑ አደጋ ሰለባዎች ቤተሰቦችና ቦይንግ 737 ማክስ ጄት የወደቀባቸው አካባቢ አርሶ አደሮች ግን ስለ ገንዘቡ ምንም የሰማነው ነገር የለም ማለታቸውን ሮይተርስ ዘግቧል። ገንዘቡን የመደበው በአደጋዎቹ ሰለባዎች ቤተሰቦች በመሰረቱት ክሶች ምክንያት ሳይሆን ቦይንግ ገንዘቡን ለሀገሮች መንግስታት አትራፊ ላልሆኑ ድርጅቶች እንደሚያስረክብም መግለጹን ዘገባው አመልክቷል። ይሁን እንጂ የገንዘብ እርዳታው ለማን እንደሚገባም ተግባራዊ የሚሆንበት ጊዜ እስካሁን ድረስ ግልጽ አልተደረገም።
የህገወጥ የሰው ዝውውር አንደኛ አለቃ ተብሎ የተከሰሰውና በስም ስህተት እንጂ እኔ አይደለሁም ብሎ ሲከራከር የቆየው ኤርትራዊ እውነቱን መሆኑን የጣሊያን ፍርድ ቤት ወስኖለታል። ከዓለም ዋና ዋና ህገወጥ የፍልሰተኛ አሸጋጋሪ መረቦች አንዱ የሆነው ቡድን ዋና አዛዥ ነው ተብሎ የተከሰሰው መድህኔ ይህደጎ መርድ የተባለ ኤርትራዊ ኤርትራ፣ ኢትዮጵያ፣ ሊቢያ፣ ሱዳንና የተባበሩት አረብ ኤሚሬቶች አውሮፓንም ጭምር ቅርንጫፎች እንዳሉት ተጠቅሷል። እንደ አውሮፓውያን አቆጣጠር በ2016 ዓ.ም ሱዳን ውስጥ ተይዞ ለጣሊያን ተላልፎ የተሰጠውና እኔ መድሃኔ ተስፋ ማርያም በርሄ ነኝ ስራዬ ማናጺ ነኝ ብሎ ሲማገጥ ቆይቷል። የሁለቱ ሰዎች መልክ አለመመሳሰሉ ብቻ ሳይሆን የዘረመል ወይም ዲኤንኤ ምርመራ ማስረጃዎችም የታሰረውን መድሃኔ ሙግት እውነትነት ቢያሳይም የጣሊያን አቃቤ ህጎች እምቢ ብለው 14 ዓመት እስራት እንዲፈረድበት ጠይቀዋል። ዛሬ አርብ ነው ፓርላማው ላይ ያስቻለው ፍርድ ቤት ለመድሃኔ ተስፋ ማርያም በርሄ የፈረደለት።
በመፈንቅለ መንግስት ሙከራ የተሳተፉ ተጨማሪ መኮንኖችን የጸጥታ ኃይሎች እያደኑ ናቸው ሲል የሱዳን ገዢ ወታደራዊ ምክር ቤት ቃል አቀባይ አስታውቀዋል። ትናንት ከከሸፈው የመፈንቅለ መንግስት ሙከራ በኋላ መሪውን ጨምሮ ቢያንስ 16 መኮንኖች በቁጥጥር ስር ውለዋል ሲሉ የገዢው ቡድን ቃል አቀባይ ሌተናል ጄኔራል ገማል ኦመር በመግለጫቸው አስታውቀዋል። የመፈንቅለ መንግስት ሙከራ የተደረገው ከአፍሪካ ዲሞክራሲያዊ ሰልፈኛ ተወካዮች ስምምነት በሚፈረምበት ዋዜማ በሆነው ወሳኝ ወቅት ላይ ነው ሲሉ ቃል አቀባዩ አክለዋል። ባለፈው ሳምንት የሱዳን ጦር ሰራዊትና አፍቃሪ ዲሞክራሲያዊ ጥምረት ምርጫ እስከሚደረጅ ለሶስት ዓመታት ያክል በጋራ ምክር ቤት ሊያስተዳድሩ መስማማታቸው ይታወሳል። አድማጮች፣ ለአሁኑ ያዝናቸው ዜናዎች እነዚህ ናቸው። ወደ ቀጣይ ዘገባዎች ደግሞ እንሻገራለን። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ ራዲዮ አብራችሁን ከአድማስ ተሻገሩ የምንላችሁ ደግሞ ኤደን ገረመውና ሀብታሙ ስዩም ነን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ህዝባዊ ወያኔ አርነት ትግራይ ህወሓት ማዕከላዊ ኮሚቴ ለሁለት ቀናት ያደረገውን አስቸኳይ ስብሰባ ባጠናቀቀበት ቀን የአማራ ዲሞክራሲያዊ ፓርቲ አዴፓን የሚነቅፍ መግለጫ ማውጣቱን በትናንትናው እወጃችን አሰምተናችሁ ነበረ። አዴፓ በበኩሉ የአጸፋ መግለጫ ሰጥቷል። አስቴር ምስጋናው መግለጫውን ተከታትለዋለች።
ሐምሌ 3 ቀን 2011 ዓ.ም ተመረጠ የህወሓት ማዕከላዊ ኮሚቴ ባካሄደው የአንድ ቀን አስቸኳይ ጉባኤ የአማራ ዲሞክራሲያዊ ፓርቲ አዴፓን የሚወነጅል ያቋም መግለጫ ማውጣቱ ይታወሳል። ህወሓት በአቋም መግለጫው ካነሳቸው ነጥቦች ውስጥ ሰኔ 15 ቀን 2011 ዓ.ም ተመረጠ በአማራ ክልል ከፍተኛ አመራሮች ላይ የተፈጸመው ግድያ አዴፓ ራሱን ተጠያቂ እንዲያደርግ፣ ይህንን ገምግሞ የኢትዮጵያን ህዝብ ይቅርታ ካልጠየቀ ከአዴፓ ጋር ለመስራት እንደሚቸገር ገልጿል። በመግለጫው የተካተተው ሌላው ነገር ደግሞ በአሁኑ ሰዓት ሀገሪቷን ሊበታትን ያለው ከዚህም ከዚያም የተሰባሰበው የትምክተኞች ቡድን መሆኑንና ይህ ኃይል እንደፈለገ እንዲንቀሳቀስ እድል የሰጠው አዴፓ ነው ብሏል። እነዚህን ትምክተኞች ለመታገል ደግሞ ህወሓት ከአማራ ህዝብ ጎን እንደሚቆም ገልጿል። ለዚህ የህወሓት ትችትና ጥያቄ የአማራ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ ትናንት ማምሻውን ባለ 6 ነጥብ ያቋም መግለጫ የያዘ መልስ ሰጥቷል። አዴፓ በመግቢያው ላይ ህወሓትን ለዘመናት የሴራ ፖለቲካ ሲያጠነጥን የቆየ ፓርቲ መሆኑን አመልክቷል። ህወሓት ላነሳው የአመራሮች ግድያ ተጠያቂነት አዴፓ በመግለጫው መግቢያ ጅራፍ ራሱ ገርፎ ራሱ ይጮሃል ሲል ነው የገለጸው። ሀገራችን አሁን ለምትገኝበት የፖለቲካ ብልሽት ራሱ ዋነኛ ተጠያቂ ሆኖ ሳለ የአማራን ህዝብ ህልውናና ክብር የማይመጥን መግለጫ ነው ሲል የህወሓትን ውንጀላ አጣጥሎታል። ህወሓት በተለያዩ ጉዳዮች ወንጀለኛ ሆኖ ሳለ ለኢትዮጵያ ራሱን ጠበቃ አድርጎ ለማቅረብ የሞራል ብቃት የለውም በማለት ተችቶታል። በተለይ ሀገርንና ህዝብን የዘረፉ ሌቦችን፣ በብሔር ብሔረሰብ ልጆች ላይ ኢሰብአዊ ድርጊት የፈጸሙ ተጠርጣሪዎችን አፍኖና ደግፎ የያዘ በመሆኑ ለአስመሳይነቱ ማሳያ ነው ብሏል። በክልላችን በተለያዩ አካባቢዎችና አጎራባሽ ክልሎች ከግጭት ጀርባ መሽጎ እንደሚዋጋ እያወቅን ለዚህም በርካታ ማስረጃዎች በእጃችን ላይ እያለ ለህዝባችን የእርስ በርስ ግንኙነትና ለኢትዮጵያ አንድነት ስንል በሆደ ሰፊነት ብንመለከተውም የራሱን እኩይ ወንጀል ለመሸፋፈንና የትግራይን ህዝብ ከጥቃት በሚያጋልጡ ተንኮሎች የተጠመደ የማይማር ድርጅት ነው ሲል በመግለጫው ገልጾታል። አዴፓ በመግለጫው ህወሓት ከመስረታው ጀምሮ ለአማራ ህዝብ በጎ አመለካከት እንዳልነበረው አብራርቷል። ለዚህም ገና ከመስረታው ጀምሮ ያወጣው ማኒፌስቶ የአማራን ህዝብ በጠላትነት የፈረጀ ነበር ሲልም ጠቅሶታል። የህወሓት ማዕከላዊ ኮሚቴ በመግለጫው ትኩረት ሰጥቶ ያነሳቸው የከፍተኛ አመራሮች ግድያን ተጠያቂነት በተመለከተ አዴፓ የሰጠው ምላሽ ሰኔ 15 2011 ዓ.ም በክልላችን ከፍተኛ አመራሮችና በጦር ጄኔራሎች ላይ ያነጣጠረው ግድያና መፈንቅለ መንግስት ሙከራ አዴፓ በአማራ ህዝብና በኢትዮጵያ ህዝቦች ላይ የተፈጸመ ጥቃትና የለውጡ ከፍተኛ ተግዳሮት መሆኑን መገንዘቡን ገልጾ በዚህ አስቸጋሪ ወቅት እንደ ሌሎች ብሔር ብሔረሰቦችና ህዝቦች መሪ ድርጅቶች ማገዝና መደገፍ ሲገባው ህወሓት ድርጊቱን ለራሱ በሚጠቅመው መንገድ በመረዳት ይቅርታ እንድንጠይቅበት መግለጫ ማውጣቱ ተጨማሪ ታሪካዊ ስህተት ከመሆኑም በላይ የተከበረውን የትግራይ ህዝብ ባህልና እሴት የማይመጥን መላውን የኢትዮጵያ ህዝብ ያሳዘነ መግለጫ ነው ብሎታል። አዴፓ ከህወሓት ጋር በኢህአዴግ ግንባር ውስጥ በአብሮነት እየታገለ መቆየቱ ለትግራይ ህዝብ ካለው ክብር የተነሳ በመሆኑ ነው እንጂ ህወሓት ከአዴፓ ጋር አብሮ ለመስራት የሚቸገር እንደሆነ አድርጎ ማቅረቡ የድርጅቱ የሴራ ፖለቲካ መገለጫ ነው ሲል ገልጾታል። በመጨረሻ መግለጫው ያሰመረበት ነገር ቢኖር ለአማራ ክልል ህዝቦች እኩል ተጠቃሚነትና ለጠንካራ ኢትዮጵያዊ አንድነት የተጀመረውን ሀገራዊ ለውጥ አጠናክሮ ለመቀጠል ለመላው የድርጅቱ አመራሮችና አባላት እንዲሁም ደጋፊዎች፣ ለክልሉ ህዝቦች፣ ለኢትዮጵያ ብሔር ብሔረሰቦችና ህዝቦች፣ ለትግራይ ህዝብ፣ ለእህትና አጋር የፖለቲካ ድርጅቶች፣ ለሀገር መከላከያ ሰራዊትና ለክልሉ የጸጥታ ኃይሎች እንዲሁም ለተፎካካሪ የፖለቲካ ፓርቲዎች አዴፓ የአብረን እንስራ ጥሪ አቀርባል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከአሜሪካ ድምጽ ራዲዮ የሚተላለፈውን የጋቢና ቪኦኤ መሰናዶን ነው ያዳምጣችሁ ያላችሁት። ቀጣዩ ዘገባ ደግሞ ወደ ኢትዮጵያ መዲና አዲስ አበባ ይወስድናል።
የአዲስ አበባ ባላደራ ምክር ቤት ወይንም ባልደራስ እየተባለ የሚጠራው ተቋም ከመንግስት ጋር በቅርበት የሚሰሩ ግለሰቦች የጠራሁትን ጋዜጣዊ መግለጫ በኃይል በተኑብኝ ሲል ከሷል። ከዚህም በተጨማሪም ኢትዮጵያና ዓለም አቀፉ ማህበረሰብ አባላቶችን ጨምሮ የታሰሩ የህሊና እስረኞች እንዲፈቱ በጥሪ ተባበሩኝ ብሏል። ባልደራስ በአሁኑ ሰዓት አዲስ አበባ ከተማ የሚያስተዳድረው አካል ህጋዊ የስልጣን ጊዜው ስላበቃ አዲስ ከንቲባ ሊመረጥ ይገባል ሲልም በሰብሳቢው ጋዜጠኛና የመብት ተሟጋች እስክንድር ነጋ በኩል ለቪኦኤ አስታውቋል። ሀብታሙ ስዩም ዝርዝር ጉዳዩን ያሰማናል።
ከትናንት በስቲያ ጀምሮ በማህበራዊ መገናኛዎች ሲዘዋወር የሰነበተ ትዕይንት ነው። እሰጥ አገባ ውስጥ የገቡ ወጣቶች መደማመጥ የጠፋበት አፍታ። ይህ የሆነው የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ በሚል የሚጠራው ተቋም ለጋዜጠኞች መግለጫ ለመስጠት በጠራው መድረክ ላይ መሆኑን አፍታውን ያስቀሩት ጠቁመዋል። የመድረኩ መጨረሻ ይሄ ይሁን እንጂ ዓላማው ወቅታዊ የተቋሙን አቋም ማሳወቅ እንደነበረ የባልደራስ ሰብሳቢ ጋዜጠኛና የመብት ተሟጋቹ እስክንድር ነጋ ይናገራል።
ጋዜጣ መግለጫው የተጠራው በዋናነት ሰሞኑን ከሰኔ 15 በኋላ ኢትዮጵያ ውስጥ ስለተፈጠሩት የህሊና እስረኞችና አሁን ስለሚገኙበት በጣም አሰቃቂ በጣም አሳዛኝ አያያዝ አስመልክተን እናስተላልፈው መልእክት ነበር።
ሆኖም ጋዜጣዊ መግለጫው ብዙም ሳይዘልቅ አደጋ ሊያደርሱ የሚችሉ መሳሪያዎችን የጨበጡ ወጣቶች ስነ ስርዓቱ እንዲቋረጥ አድርገዋል፣ ወከባ ፈጽመዋል ሲል እስክንድር ይከሳል።
ቦታው ላይ በተገኘበት ጊዜ በስውር የታጠቋቸው መሳሪያዎች ነበሩ፣ ጉዳት የሚያደርሱ መሳሪያዎች ነበሩ። ከእነዚህ መካከል ስለት እና ሌላ ደግሞ አሁን ለጊዜውም ምንነቱን መግለጽ የማንፈልግ እንደዚህ ጉዳት የሚያደርስ መሳሪያ ይዘው ነበርና ይሄ በእጅጉ አታስመራ።
በማህበራዊ መገናኛዎች ላይ ከነበረው ክርክር መካከል አንዱ ረብሻው ተፈጥሯል፣ ነገር ግን የተባሉ ሰዎችና ግለሰቦች ስለትና እንዲህ ደግሞ ለመገለጽም ያልተፈለገውን አይነት መሳሪያ ስለመያዛቸው ያን ያህል ማስረጃ ላይየንም የሚል ሙግት ነበረ።
እሺ፣ ይሄንም የያዙትን ስውር መሳሪያቸው አስመልክቶ በስውር ነው የያዙት፣ ለፊት አይደለም ያው ግልጽ ይመስለናል፣ ለፊት ይዘው አላወጡትም። ግን በሂደት በተለይ ከአካባቢ ጋዜጠኞች ከለቀቁ በኋላ በተለይ ምንነትን መግለጽ ያልፈለግነውም ነገር በግልጽ አውጥተው ዛቻ ፈጽመው ነው የሄዱት።
ጋዜጠኛና የመብት ተሟጋች እስክንድር ነጋ ከስነ ስርዓቱ በዚህ ሁኔታ መቋረጥ በኋላ በማህበራዊ መገናኛዎች ላይ ወጣቶቹ ሊገልጻቸው የማይፈልጉ መሳሪያዎችን ይዘው እንደነበረ ገልጿል። የመሳሪያዎቹን ምንነት ለመግለጽ ለምን እንዳልፈለገ በጠየቅነው ጊዜ ይሄንን ብሎናል።
ምንነቱን መግለጽ ስላልፈለግነው ለያዙት ነገር ጥቃት ማድረሻ ነገር በጣም አደገኛ በነገራችን ላይ ምንነቱን ለመግለጽ ያልፈለግነው ነገሮች እንዲባባሱ ስለማንፈልግ ነው። በዋናነት እኛ መስፈርት ያደረግነው ይህንን ነው። አንድ ደህንነታችን ነው። ግን ከዚያም በላይ ደግሞ አጠቃላይ ሂደቱ አጠቃላይ ፖለቲካ ሂደቱ ላይ እንዲረጋጋ እንጂ የበለጠ እንዲጋጋል ለማንፈልግ ነው። ቅድም እንዳልኩት ልጆቹ ወጣቶቹ ስልጣን ላይ ካሉ ወገኖች ጋር ቅርበት ያለ ትስስር አላቸው።
እስክንድር፣ ከዚህ በተጨማሪ የተወሰኑ የፖሊስና የጸጥታ ኃይሎች ጥበቃና ከለላ ከመስጠት ይልቅ መድረኩን ከሚያውቁ ወጣቶች ጋር አብረው ነበር ሲል ይከሳል። የትናንት በስቲያው ጋዜጣዊ መግለጫ የተዘጋጀው ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ አዲሱ የኢትዮጵያ አስተዳደር ወደ ስልጣን ከመጣ ወዲህ የህሊና እስረኞች እየተፈጠሩ እንደሆነ ለማሳወቅ ያለምንም ቅድመ ሁኔታም እንዲፈቱ ድምፁን እንዲያሰማም ለመጠየቅ እንደሆነም ነግሮናል። ከዚህ በተጨማሪም አሁን በስራ ላይ ያለውን የአዲስ አበባ ከተማ መስተዳደር በተመለከተ በባልደራስ በኩል ሊነሳ የተዘጋጀውን ጉዳይም ጠቅሷል።
የአዲስ አበባ ከንቲባና የአዲስ አበባ መስተዳደር እንደሚመለከተው አምስት ዓመቱ በምርጫ የነበረውን አምስት ዓመት ሲያጠናቅቅ የአዲስ አበባ መስተዳደር ለአንድ ዓመት ተራዝሞለት ነበረ። ይህ የአንድ ዓመት ጊዜ ሰኔ 30 ተጠናቋል። ከዛ በኋላ ያለ ህግ አለው ከተማውን እየመራ ያለው መስተዳደር ምንም አይነት የህግ መሰረት የለው። ለከተማው አዲስ ከንቲባ ያስፈልጋታል ብለን እናስባለን። አዲሱ ከንቲባ በአመለካከት ከብዙሃኑ የከተማ ነዋሪዎች ጋር የሚቀራረብ ሊሆን ይገባል የሚል ሳቢ አለን።
የአዲስ አበባ ባላደራ ምክር ቤት ባልደራስ የአዲስ አበባ ከተማ ነዋሪዎችን ጥያቄና መብት ለማስከበር የተቋቋመ መሆኑን በተደጋጋሚ መናገሩ ይታወሳል። አድማጮቻችን፣ ባልደራስ ባቀረባቸው ክሶችና በተያያዥ ጉዳይ መልስ እናገኝ ዘንድ የአዲስ አበባው ዘጋችን መለስካቸው አመሃ ወደ አዲስ አበባ ከተማ ከንቲባ ጽህፈት ቤት አቅንቶ ያዘጋጀው ዘገባ በመቀጠል ይሰማል።
በአቶ እስክንድር ነጋ የሚመራውና ራሱን የአዲስ አበባ ባላደራ ምክር ቤት ብሎ የሚጠራው አካል ሰሞኑን በሰጠው ጋዜጣዊ መግለጫ ላይ በጋዜጠኝነት የማይታወቁ ወጣቶች ተደራጅተው በመግባት የመግለጫውን ሂደት በሚያውቅ መልኩና ማስፈራራት በተፈጸመበት ድርጊት የአዲስ አበባ አስተዳደር ምንም አይነት ሚና የለውም ሲሉ የከንቲባው ጽህፈት ቤት ቃል አቀባይ ወይዘሮ ፌበን ተሾመ ለቪኦኤ አስታውቀዋል። ቃል አቀባዩን እንደሚሉት እሳቸውም እንደማንኛውም ሰው ድርጊቱን ሲፈጸም የተመለከቱት በማህበራዊ መገናኛዎች ላይ ነው። በተለይም ድርጊቱ ከከንቲባው ከኢንጂነር ታከለ ኡማ ጋር ግንኙነት ያለው ማስመሰል በማህበራዊ መገናኛ ብዙሃን የቀረበው ወጣት በእጅጉ የተሰባ እንደሆነ ያስረዳሉ።
የዚህን ልጅ ድርጊቱንም ፎቶውንም አይተናል። በአጋጣሚ ያ በሶሻል ሚዲያ ላይ በተለይ ከከንቲባው ጋር ከኢንጂነር ታከለ ኡማ ጋር የነበረውን ፎቶ ይዘው ከሱ ነው የተላከው የሚል አንዳንድ የተዛቡ መረጃዎችም ሲሰራጩ አይተናል።
ቃል አቀባዩ አክለውም ድርጊቱን የፈጸመው ወጣት እንዴት ከከንቲባው ጋር ፎቶግራፍ እንደተነሳና ማህበራዊ መገናኛ ብዙሃኑ ይህን እንዴት እንደተጠቀመበትም አስረድተዋል።
ነገር ግን ያ ፎቶ የተለቀቀው ከአንድ ወር በፊት በራሳችን ይፋዊ ገጽ ላይ ነው። ኢንጂነር ታከለ ኡማ የአዲስ አበባ ዩኒቨርሲቲ ምክትል የቦርድ ሰብሳቢ ናቸው። በወቅቱ ወደ አዲስ አበባ ዩኒቨርሲቲ ያመሩት ወርሃዊ የቦርድ ስብሰባ ላይ ለመካፈል ነበር። የቦርድ ስብሰባውንም ከጨረሱ በኋላ ወቅቱ ክረምት እንደመሆኑ የችግኝ ተከላ መርሃ ግብር የሚያስጀምር ነበር። ያ ጊዜና ከተማሪዎችና ከዩኒቨርሲቲው መምህራን እንዲሁም ከሌሎች የቦርድ አባላት ጋር በመሆን አንድ ላይ ችግኝ ተከላ አካሂደዋል። ይሄ ልጅ ደግሞ በወቅቱ እንደ ማንኛውም ተማሪ በተማሪዎች ህብረት በኩል ተጠርቶ ችግኝ ተከላው ላይ እየተሳተፈ የነበረ የሁለተኛ ዓመት አሁን እንዳጣራሁት የፖለቲካል ሳይንስ ተማሪ ነው። በወቅቱ እኛም እንደ ማንኛውም ተማሪ ሌላ ጊዜ ሌላ ቦታ ላይ ሲሳተፉ እንደምናደርገው ያንን ፎቶ ኢንጂነር ታከለ ችግኝ ተከላ አካሂደዋል ከአዲስ አበባ ዩኒቨርሲቲ ተማሪዎችና መምህራን ጋር ብለን ይፋዊ ገጻችን ላይ ፎቶን ተቀነው ነበር። ከዛ በኋላ ልጁ በንገድ እዚህ መለጫ ላይ ሄዶ ያንን አድርጓል። ነገር ግን እኛ ቀድመን ማወቅ አለ ምክንያቱም እኛ ያኔ ስናገኘው እንደ ማንኛውም ተማሪ ሆኖ ችግኝ ተከላው ላይ ሲሳተፍ ነው ያገኘ።
አቶ እስክንድር ነጋ በእለቱ የመግለጫውን ሂደት ሲያውቁ የነበሩት ወጣቶች በእጃቸው ጉዳት ያደርሱ የሚችሉ ቁሳቁሶችን ይዘው እንደነበረና በቅንጅት ሲሰሩ እንደነበረም አብራርተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች እየሰማችሁ ያላችሁት ጋቢና ጠቅለል።
እንግዲህ እስካሁን ድረንከር ያሉ ዜናዎች ሲሰሙ ነበር። ትንሽ የሙዚቃ ሀብታ እንውሰድ። ሙዚቃውን የሚጫወትልን ጃኪ ጉዚ ወይም ጉዛይ ቀለሙ ነው። ቀዳማዊ ሙዚቃው ትንሽ ዘናል ነው። ተመልሰን ወደ ሌሎች ዘገባዎቻችንና የመረጃ አፍታዎች እንመለሳለን። ቀጣዩ ዘገባ በዚህ በዋሽንግተን ዲሲ ስለሚደረግ አንድ ትልቅ ዝግጅት የሚያተኩር ነው።
የኢትዮጵያን ቀን ምክንያት በማድረግ ታላቁ የአፍሪካ ሩጫ በዋሽንግተን ዲሲ ተዘጋጅቷል። ሩጫው የኢትዮጵያውያንን በጋራ እንዲያስተሳስር ታልሞ መዘጋጀቱን አዘጋጆቹ ተናግረዋል። ሲሆን ግርማ የውድድሩን ዋና አዘጋጅ ዶክተር ጋሻው አብዘን አነጋግራለች። ከሷ ጋር ቆዩ።
ዶክተር ጋሻው እንግዲህ ዛሬ ዜጋበዝኖት በጁላይ 21 ዋሽንግተን ዲሲ ውስጥ እሁድ ቀን የሚካሄድ ታላቅ ሩጫ በዲሲ የሚል አዘጋጅታችሁ በማሟሟቅ ላይ ናችሁና ታይዞም ደግሞ ሌሎች የሽልማት ዝግጅቶችም አሏችሁ። እንደዚህ ያለ ዝግጅት ኢትዮጵያኖችን በአንድ ላይ የሚያገናኝ ነውና ወጣቶችንም በአንድ ላይ የሚያሰባስብ ነውና ምን ያደረጋችሁ ነው? እስቲ ምን ቀራችሁ? ምን ሳከናወናችሁ ለማለት ነው እዚህ ስቱዲዮ የጋበዝኖት። እንኳን ደህና መጡ።
አመሰግናለሁ። ውድድሩን በሚመለከት ካሁን በጥሩ ሂደት ላይ ነው ያለው። በተለያየ ዘርፍ ከመንግስት አካላት ያለን ድጋፍ ስፖንሰሮች ያለን ድጋፍ ማህበረሰቡም የመጀመሪያ ዝግጅት እንደመሆኑ ለውድድሩ ያሳየን ያለው ፍላጎት መልካም ነው እና አበረታችም ነው እና እስካሁን በጥሩ ሁኔታ እየሄደ ነው ያለው። ጁላይ 21 ወይም ደግሞ ሁለት ከ9 10 ቀን በኋላ ውድድሩ ይካሄዳል። ከመንግስት አካላት የአፍሪካ ህብረት ዚ ዋሽንግተን ዲሲ መቀመጫው የሆነ የዲሲ ደግሞ የከንቲባው ጽፈት ቤት የአፍሪካ ጉዳዮች ክፍል የኢትዮጵያን ኤምባሲም እገዛ አለ። ከዛ በተጨማሪ ደግሞ የበንግዱ ዘርፍ ያሉ ስፖንሰሮችም እገዛ ያደርጉልን የአካሄዱን ያለ ነው። እስካሁን በመልካም ሁኔታ ላይ ነው ያለው።
በጁላይ 21 ነው የሚደረገው እና በዛ ፕሮግራም ለመሳተፍ ኢትዮጵያኖች ተገኝተው እንዲሮጡ በኢትዮጵያ ቲሸርትና ቲኬት ይሸጣል። የዛን ቀን ጠዋት ተገናኝተው ጫው ማድረግ ነው። ከዛ በኋላ የራሳቸውን ፕሮግራም ሰው በየቡድኑ በየራሱ የራሱን ነገር አድርጎ ወደ ቤቱ ይገባል እና የዚህኛውን ፕሮግራም ቤት ነው ያሰባችሁት?
የዚህኛው ፕሮግራም የሚሆነው እስካሁን ውድድር የምዝገባ እያካሄድ ነው ያለን ኦንላይን ላይ ነው። ኦንላይን ላይ ድርጅታችን ዌብሳይት africanrun.com እና ነው africanrun.com ላይ ሄደው ኦንላይን ለዘገባ ሰው አሁንም እየተመዘገቡ ያሉት እዛ ላይ ነው። ግን በቅርቡ ደግሞ በተለያዩ በኢትዮጵያዊ ባለሀብቶች በባለቤትነት ያሉ መደብሮችና ሬስቶራንቶች ላይም የወረቀት ትኬት አቅርበናል። ሜሪላንድ አካባቢ ለምሳሌ እንደ ቤተሰብ ሬስቶራንት 4 ኪሎ አካባቢ፣ ዋሽንግተን ዲሲ ሀበሻ ሬስቶራንት፣ ቨርጂኒያ ላይ እናት ሬስቶራንት እና ናዝሬት የገበያ መደብር ላይ ሄደው ሰዎች መግዛት ይችላሉ። ሰው በኦንላይን ላይም በአካልም መግዛት የሚፈልጉ ደግሞ በእነዚህ መደብሮች እና ሬስቶራንቶች ሄደው ነው የሚገዙት ያሉት። እና ከታላቁ ሩጫ የሚለየው ምንድን ነው? ታላቁ ሩጫ ሲመዘገቡ ወዲያውኑ ነው ቲሸርት የምንሰጠው። እዚህ ግን ለመጀመሪያው ውድድር በመሆኑ በሚቀጥለው አመት የተለያዩ ትምህርቶችን የቀሰምናቸው አሉ፣ የምናሻሽላቸው ነገሮች አሉ። ለአሁኑ ምንድን ነው የምናደርገው? ይሄ የተመዘገቡ ሰዎች ውድድሩ እሁድ ሲሆን አርብ ዕለት እና ቅዳሜ ዕለት ሲልቨር ስፕሪንግ ሲቪክ ቢልዲንግ የሚባለው ቦታ ላይ ተገኝተው ቲሸርታቸውን በገዙ ቲኬት ባርኮድን በማሳየት ማግኘት ይችላሉ። ምናልባት የማይሳካላቸው እና በተለያየ ነገር እዛ በሁለቱ ቀናቶች ሄደው ቲሸርታቸውን መውሰድ የማይችሉ ሰዎች ደግሞ እሁድ ዕለት ጠዋት ውድድሩ ከመጀመሩ አንድ ሰዓት በፊት ለምሳሌ 7 AM በጠዋት መጥተው በውድድሩ ላይ መቀበል ይችላሉ። ያን በዛ መንገድ ነው ያሰናደነው ለዘንድሮ።
ትኬቱን ኦንላይን ያልገዙ ሰዎች በዛው ቀን የምትሸጡበት አሰራር አላችሁ?
በዛኑ ቀን አንሸጥም። የሚሸጠው ምዝገባው የሚዘጋው ጁላይ 20 ሚድናይት ላይ ነው። ሰው በዛን ቀን አይደለም የሚሸጠው። ነገር ግን ከዛ በፊት የገዙ ሰዎች በተለያየ መንገድ ቲሸርታቸውን መጥተው ማግኘት ያልቻሉ ሰዎች ግን የእሁዱ ጠዋት ውድድሩ ከመጀመሩ በፊት መጥተው ቲሸርቶቻቸውን ማግኘት አለባቸው። ምክንያቱም በውድድሩ የሚሳተፉ ማንኛውም ሰው የውድድሩ ቲሸርት መልበስ አለበት። አንዱ አገር ቤት ያስለመድነው ነገር ያ ነው። በብዙ ጊዜ ቢቢሲ ቲቪ ሲዘግበው ውበት ያለው ከሌሎች ዓለማት ለየት የሚያደርገው የኛን ውድድር ሁሉም ሰው ተመሳሳይ ቲሸርት ለብሰው መሮጡ ነው እና ያንን በዓለም እዚህ ማዳበር እንፈልጋለን እና በዚህ አጋጣሚ ለሰዎች ማስታወስ ፈልጋለሁ ስትመጡ ቲሸርታችሁን ለብሳችሁ እንድትመጡ በሚል።
ምን ያህል ሰው እስካሁን ድረስ በድረገጽ ላይ ቲኬቱን ገዛ? በዌብሳይታችሁ ላይ ምን ያህል ሰው አለ? ከዛ ተነስታችሁ የምትገምቱት ቁጥር አለ?
ሰው ቁጥር አለ። ነገር ግን በዘንድሮ ዓመት የመጀመሪያው እስከመሆኑ መጠን ብዙም አንጠብቅም። ባህሉን ለማዳበር ነው ተነሳሽነታችን። በሚቀጥለው ዓመት ቦታውም ሰፋ ያለ ቦታ ነው የምናደርገው እና በአሁኑ በሺዎች የሚጠበቅ ወደ 1500 የሚጠበቅ ሰው ነው የምንጠብቀው። በእርግጥ ትክክለኛውን ቁጥር የቤት ስራዬን ሰርቼ መምጣት ነበረብኝ፣ አላገኘሁኝም። አሁን ግን ወደዛ የሚጠጋ ቁጥር ነው የምንጠብቀው።
ከየት የት ነው ሩጫው?
ውድድሩ የሚሆነው የአርድስ ፓርክ ዋሽንግተን ዲሲ ወንዝ ዳር ላይ ነው የሩጫው ግማሽ የሩጫው ኮርስ የሚሆነው ሰው የሚሮጥበት። ከዛ ወደ ቤዝቦል ስቴዲየሙ ዙሪያ ዞሮ ነው የሚመጣውና ያርድስ ፓርክ የሚባል አነስ መጠን ያለ መጠነኛ ፓርክ ነው። እዛ ነው መጀመሪያው መጨረሻው የሚሆነው። በደንብ ብቄ ለሰዎች መንገር መፈልገው ይሄ ሩጫ ለየግድ ጠዋት ተነስተው በሳምንት 3 አራት ቀን ትሬን ለሚያደርጉ ሰዎች ብቻ አይደለም። ይሄ ሩጫ አመት በዓል ነው፣ ፌስቲቫል ነው፣ የኢትዮጵያን ቀን የምናከብርበት ቀን ነው እና የግድ ትሬኒንግ ማድረግ ያለብን አይደለም። ብዙ ተመዘገቡት እንደ ዎክ የሚያደርጉ ናቸው። ልጄ ልምጣ ወይ የሚሉ ብዙ ስልክ ጥሪ እናገኛለን እና 6 ዓመት 7 ዓመት የሆናቸውን ልጆቻቸውን ይዘው ነው የሚመጡ። እንግዲህ 7 ዓመት ልጅ 5 ኪሎ ሜትር ሲሮጥ እንዲሮጥ አንጠብቅም፣ ግን ዎክ ነው የሚያደርጉት እና በዓሉም በድምቀት ለማክበር እንዲያስችለን እንደውም የምናሳስበው ምንድነው ይሄ ዎክ ነው እንደውም ከሩጫው። ነገር ግን ወደ 20 የሚሆኑ ኢትዮጵያን ወክለው በተለያዩ የኦሎምፒክ መድረክ እና በዓለም ሻምፒዮና ላይ የተሳተፉ አትሌቶች ትላልቅ ስሞች ናቸው፣ የሀገር ባለውለታዎች ናቸው፣ ይገኛሉ በዚህ ውድድር ላይ። የሚገኙትም የተወሰኑት ቤተሰቦቻቸውን ይዘው ሊራመዱ፣ የተወሰኑት ደግሞ በክብር እንግድነት ነው የሚገኙት። የተወሰኑትን መጥቀስ ብትፈቅጅልኝ ድራርቱ ቱሉ ከኢትዮጵያ ትመጣለች፣ ሚሊዮን ወልድ ያለ፣ አሰፋ መዝገቡ አለ፣ ብርሃኔ አደሬ ሚሊዮንን ጠቅሻለሁ፣ ሆነ ኃይሉ መኮንን፣ ተስፋ ይቶላ የምናውቃቸው ትላልቅ ስሞች ናቸው ኢትዮጵያን ወክለው እና ከዛ በተረፈ ደግሞ ሌሎችም አትሌቶች ይገኛሉ ውድድሩ ላይ እንደ በክብር እንግድነት እንዳልኩት።
እሺ፣ በጣም አመሰግናለሁኝ ዶክተር ጋሻው አብዛ የታላቅ ሩጫ በዲሲ የሩጫው ዳይሬክተር እና አስተባባሪ እዚህ አሜሪካ ድምጽ ስቱዲዮ ተገኝተው በአድማጮቻችን ስም ለሰጡን ማብራሪያ እናመሰግናለን። መልካም እድል።
አመሰግናለሁ።
አድማጮች፣ ውይይቱን በምስልም ጭምር እየተካሄደ በመሆኑ በቪኦኤ አማሪክ ፌስቡክ ገጻችን ላይ ወይም ሚዲያ ላይ መከታተል ትችላላችሁ።
አድማጮቻችን እስካሁን ድረስ አብራችሁን ስለቆያችሁ በጣም እናመሰግናለን። የዛሬው የጋቢና ቪኦኤ መሰናዶ በዚህ ተጠናቀቀ።
በፌስቡክ @ቪኦኤ አምሃሪክ በትዊተርም እንዲሁ #ጋቢናቪኦኤ በመጠቀም አስተያየቶቻችሁን አድርሱ።
እስካሁን ድረስ አብረናችሁ ነበር ነው ኤደን ገረመውና ሀብታሙ ስዩም ነን። የዛሬው ዝግጅት አቀናባሪ ደግሞ ሞክቤል ያበሩ። ደህና ደሩ። መልካም ምሽት።
Tundra don't know if you always are going to have an automotive.